ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ግንቦት 25 2012 ዓ.ም ዝግጅታችን ጀመረ።
Today I have strongly recommended to every governor to deploy the National Guard in sufficient numbers that we dominate the streets.
አገረ ገዢዎች በሙሉ ጎዳናዎችን ለመቆጣጠር በሚበቃ ቁጥር ብሔራዊ ዘቡን አስገብተው እንዲያስተማሩ ዛሬ አጥብቄ አሳስባለሁ።
በዩናይትድ ስቴትስ ለቀናት የዘለቀውን ተቃውሞ ተከትሎ ፕሬዝዳንት ዶናልድ ትራምፕ ትናንት ማታ ካስተሙት ንግግር የተቀነጨ ነው የሰማችሁት። ጆ ባይደንም ያሉት አለ።
Hate is hot. Don't go away. And when you have somebody in power
አቻ ይደበቅ እንደሆነ እንጂ አይጠፋም አያከትምም። ስልጣን ላይ ያለ ሰው ያን አለት ስር የተደበቀ ጥላቻ አቀጣጣይ ኦክስጅን እፍ የሚልበት ሲሆን
ሙሉ ዘገባውን ባብይርስ እንመለስበታለን። ጤና ይስጥልኝ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳነች ሳየ ነኝ። በኢትዮጵያ ባለፉት 24 ሰዓታት ውስጥ በተደረጉ 3932 የላቦራቶሪ ምርመራዎች 87 ሰዎች የኮሮና ቫይረስ ተገኝቶባቸዋል። ይህም በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 1344 አድርሷል ይላል የሀገሪቱ የጤና ጥበቃ ሚኒስቴር ያወጣው መግለጫ። በዛሬው ዕለት ይፋ በተደረገው ሪፖርት ቫይረሱ በምርመራ የተገኘባቸው ግለሰቦች ከአስር ዓመት እስከ 70 ዓመት የዕድሜ ክልል ውስጥ የሚገኙ 59 ወንዶች እና 28 ሴቶች ናቸው። 67 ሰዎች ከአዲስ አበባ፣ 2 ሰዎች ከትግራይ፣ 6 ከኦሮሚያ፣ 7 ከአማራ ክልል፣ 1 ሰው ከሐረሬ እንዲሁም 4 ሰዎች ከሶማሌ ክልል ናቸው ሲል የጤናው ሚኒስቴር በፌስቡክ ገጹ ላይ ዛሬ ከሰዓት በኋላ አስታውቋል። ከኮሮና ቫይረስ ጋር በተገናኘ የሁለት ኢትዮጵያውያን ሕይወት አልፏል። የመጀመሪያው የ30 ዓመት ዕድሜ የአዲስ አበባ ነዋሪ ሲሆን ሁለተኛዋ የ56 ዓመት ዕድሜ በአዲስ አበባ የተጓዳኝ ህመም ክትትል ሲያደርጉ የነበሩ ናቸው። ሁለቱም ሰዎች ህይወታቸው ካለፈ በኋላ ለአስከሬን ምርመራ ወደ ሆስፒታል በመጡበት ወቅት ነው ቫይረሱ እንዳለባቸው የታወቀው። በአጠቃላይ በኢትዮጵያ ቫይረሱ የተገኘባቸውና ህይወታቸው ያለፈ ሰዎች ቁጥር 14 ደርሷል። በሌላ መልኩ በትላንትናው ዕለት 14 ሰዎች ያገገሙ ሲሆን በአጠቃላይ በሀገራችን ከበሽታው ያገገሙ ሰዎች ቁጥር 231፣ ምርመራ የተደረገላቸው ደግሞ 116309 ደርሷል ይላል የጤና ጥበቃው ሚኒስቴር መግለጫ። የአፍሪካ ባለስልጣኖች ጆርጅ ፍሎይድ በነጭ ፖሊሶች እጅ እያለ ከሞተ በኋላ በዩናይትድ ስቴትስ የተከሰተው ሁኔታ እንዳሳሰባቸው ገልጸዋል። አፍሪካዊው አሜሪካዊ ፍሎይድ ባለፈው ሳምንት ሚኒያፖሊስ ከተማ ላይ እጁ በካቴና ታስሮ መሬት ላይ ዘርግቶት እያለ አንድ ነጭ ፖሊስ የፍሎይድን አንገት በጉልበቱ ተጭኖ ከ8 ደቂቃዎች በላይ ከቆየ በኋላ መሞቱ የሚታወቅ ነው። የአፍሪካ ህብረት መሪ የፍሎይድን ሞት የግድያ ተግባር ነው ብለውታል። የደቡብ አፍሪካው ገዢ ፓርቲ በዩናይትድ ስቴትስ መረጋጋት እንዲኖር ጥሪ አቅርቧል። ከአፍሪካ ሀገራት የወጡት መግለጫዎች ትልቅ መልእክት እንደሚያስተላልፉ ተንታኞች ተቆመዋል። በመንሮቪያ ኖርን በሚኒያፖሊስ የጆርጅ ፍሎይድ ሞት ሁላችንም ይቆረቁረናል ይላሉ ተንታኞቹ። ቻይና በዓለም አቀፉ የኮሮና ቫይረስ ወረርሽኝ ምክንያት የኢኮኖሚ ቀበቶዋን እያጠበቀች ባለችበት በአሁኑ ወቅት የመሰረተ ልማቶች ውጥኖችና የንግድ መጻኢ ዕድል በአንዳንድ ሁኔታ ደግሞ የብድር እፎይታ ማግኘትን አስመልክቶ የአፍሪካ መሪዎችን እያሳሰበ ነው ተብሏል። ቻይና ዋናዋ የአፍሪካ የንግድ አጋር መሆኗ የሚታወቅ ነው። ከቻይና የሚወጣውና ወደ ቻይና የሚገባው የንግድ መጠን በዓመት ከ200 ቢሊዮን ዶላር በላይ እንደሚሆን ታውቋል። ቻይና በተጨማሪም በአህጉሪቱ ዙሪያ መንገዶችን ወደቦችንና የባቡር ሐዲዶችን የመሳሰሉት መሰረተ ልማቶችን ለመገንባት በብዙ ቢሊዮኖች ዶላር የሚገመት ብድር ሰጥታለች። የቻይና ኢኮኖሚ በኮቪድ-19 ምክንያት ከባድ ጉዳት ደርሶበታል ይላሉ ያንሰን። ሲምሰን ማከል የተባለ ዋሽንግተን የሚገኝ የፖሊሲ ጥናት ውስጥ የቻይና ፕሮግራም ስራ አስኪያጅ ናቸው። በዚህ ምክንያትም ቻይና በፊት ታደርገው የነበረውን ያህል የአፍሪካም ሆነ የሌሎች ታዳጊ ሀገሮች መሰረተ ልማቶችን ለመርዳትም ሆነ ገንዘብ ለማበደር የነበራትን አቅም ይቀንሳል ብለዋል ያንሰን። የቻይና መንግስት ባንኮች እና የግል ባለ ሀብቶች በ17 ዓመታት ውስጥ 146 ቢሊዮን ዶላር የሚሆን ገንዘብ ለአፍሪካ ሀገሮች አበድረዋል። በዓለም አቀፉ ቫይረስ መዛመት ምክንያትም በርካታ የአፍሪካ ሀገሮች የዕዳ ክፍያው ጊዜ እንዲገፋላቸው ወይም እንዲሰረዝላቸው እየጠየቁ ነው። ሩዋንዳ የኮሮና ቫይረስ መዛመትን ለመገደብ ስትል አዲስ እገዳዎችን እንደምታስታውቅ ዛሬ ገልጻለች። ከቅርብ ቀናት በፊት የመኪኖች በመላ ሀገሪቱ መንቀሳቀስን አክሎ ገደቦችን የማላላት እቅድ እንደነበራት ታውቋል። ሩዋንዳ ውሳኔውን የቀለበሰችው አንድ ሰው በቫይረሱ በሽታ ምክንያት ከሞተና ባለፈው ሳምንት ማብቂያ ላይ የቫይረሱ መዛመት ከጀመረ በኋላ መሆኑ ተገልጿል። በሀገሪቱ ባለፈው ቅዳሜ 11 የኮቪድ-19 በሽተኞች ተገኝተዋል። በዛም ላይ ለመጀመሪያ ጊዜ አንድ ሰው በቫይረሱ ሞተ። ይህ የሆነው በሀገሪቱ የኮሮና ቫይረስ መዛመትን ተቆጣጥረናል የሚል ስሜት ባደረበት ወቅት መሆኑ ተዘግቧል። ሩዋንዳ የቫይረሱን መዛመት ለመገደብ ስትል በመዲናዋ ኪጋሊም ሆነ በክፍለ ሀገራት መካከል የመኪኖች እንቅስቃሴ መገደቡን ቀጥላለች። በሀገሪቱ 370 የኮቪድ በሽተኞች እንዳሉ ታውቋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ለመጪው የዩናይትድ ስቴትስ ምርጫ ተወዳዳሪ እጩዎችን ለመወሰን ዛሬ ከ10 በላይ ግዛቶች ድምፅ ይሰጣሉ። ለፕሬዝዳንታዊ ምርጫ ከሪፑብሊካኑ ፕሬዝዳንት ዶናልድ ትራምፕ ጋር ለመፎካከር የዲሞክራቲክ ፓርቲው ብቸኛ ተወዳዳሪ ጆ ባይደን ዛሬ የፓርቲያቸውን ውክልና ሊያገኙ ይችላሉ ተብሎ ይጠበቃል። ሌሎች ዲሞክራቲክ እና ሪፑብሊካን የህግ መወሰኛ ምክር ቤት ተወዳዳሪዎቹም በግዛቶች ውስጥ ለድምፅ ቀርበዋል። ሰለሞን አባተ ዝርዝሩን ይዟል።
አሁን ዋይት ሀውስ እና የህግ መወሰኛ ምክር ቤቱን የተቆጣጠሩት ሪፐብሊካን እና የህግ መምሪያውን የያዙት ዲሞክራቶች ዋሽንግተን ዲሲን ጨምሮ በብዙ ስቴቶች ውስጥ ዛሬ የሚያካሂዱት የየፓርቲያቸውን እጩነት ማረጋገጫ ድምጾች ሊሰጡ የታሰበው ከሳምንታት በፊት ነበር። በተለይ በአራቱ ውስጥ በኮቪድ-19 ስጋት ምክንያት ሲተላለፍ ቆይቷል። በባራክ ኦባማ ሁለት ፕሬዝደንታዊ ዘመኖች የሀገሪቱ ሁለተኛ ሰው ሆነው ያገለገሉት ጆዜፍ ባይደን ለዲሞክራቲክ ፓርቲ እጩነት እንግዲህ ሊገዳደራቸው የቆመ የለምና ተቀማጩን ፕሬዝደንት ትራምፕን በመጪው ጥቅምት 24 ምርጫ ከተሳካላቸው ሊያነሱ የዲሞክራቶቹ አውራ ይሆናሉ። በዚህ ምሽት እንደሚጠበቀው በርግጥ ዋንኛ ተቀናቃኛቸው ሊሆኑ የሚችሉት የቨርመንቱ ሴናተር በርኒ ሳንደርስ ምንም እንኳን የጆ ባይደንን መመረጥ በይፋ ተቀብለው እጩነታቸውን ቢያጸድቁላቸውም ምርጫ ሳጥኑ ላይ ግን ዛሬም አሉ። የፓርቲው እጩ የፊታችን ነሐሴ ውስጥ በሚጠራው ጉባኤ ላይ በይፋ እስኪታወጅም ዛሬ በመጨረሻዎቹ ምርጫዎች የሚያገኙአቸውን የልዑካን ድምጾች ይዘው ይቆያሉ። በጉባኤው ላይ የሚገኙትን ልዑካን አብላጫ ድምጽ ለመቆናጠጥ አሸናፊው መያዝ ያለበት 1991 ድምጽ ሲሆን እዚያ ለመድረስ ባይደን 425 ድምጾች ቀሯቸዋል። ዛሬ በሚካሄዱት የቅድሚያ ምርጫዎች ለፉክክር የቀረቡት 479 የልዑካን ድምጾች ሲሆኑ ሳንደርስ ከዚህ ውስጥ ምን ያህሉን እንደሚቆርጡባቸው የሚታወቀው ገና ዛሬ ምሽት ላይ ቁጥራው ሲጠናቀቅ ነው። የዛሬዎቹ ምርጫዎች የሚካሄዱት በኮቪድ-19 ምክንያት ተዘግተው የቆዩት ንግዶችና መስሪያ ቤቶች ገና ባልተከፈቱበት ሙሉ በሙሉ እንዲሁም የጆርጅ ፍሎይድ ሞት ባስነሳው ተቃውሞ ሀገሪቱ በሁከትና በተቃውሞዎች ተጥለቅልቃ ባለችበት ሁኔታም ውስጥ ጭምር ነው።
አሁን ደግሞ ስለ ኮሮና ቫይረስ አጫጭር ዜናዎች እናሰማለን። ኒውዚላንድ የኮሮና ቫይረስን ወረርሽኝ በመቆጣጠር በኩል ስኬት በማግኘቷ የሀገሪቱ መሪዎች በመጪው ሳምንት የአካል መራራቅ እንዲኖር የደነገጉትንና ሰዎች እንዳይሰበሰቡ የጣሉትን እገዳ ሊያነሱ እንደሚችሉ ተገልጿል። አስቀድሞ ጠንካራ እርምጃ መውሰድ የሚለው ስትራቴጂያችን ሰርቷል ሲሉ የሀገሪቱ ጠቅላይ ሚኒስትር ጃሲንዳ አርደን ተናግረዋል። ሀገሪቱ ከ6 ሳምንታት በላይ ለሆነ ጊዜ ጥብቅ የመንቀሳቀስ እገዳ ደንግጋ ከቆየች በኋላ ለአንድ ቀናት ያህል አዲስ የቫይረስ በሽተኞች አልተገኙባትም። የሀገሪቱ የካቢኔ ሚኒስትሮች ድንበሮች እንደተዘጉ ሆነው የቁጥጥር ማዳላት ይጀመር እንደሆነ በመጪው ሰኞ ይወስናሉ። እንደዚህ አይነት ፍጥነት ወደ መደበኛ አሰራር ለመመለስ በዓለም የመጀመሪያዎቹ ከሆኑት ሀገሮች እንመደባለን ብለዋል ጠቅላይ ሚኒስትሯ። በፓሪስ ፈረንሳይ ምግብ ቤቶች፣ መጠጥ ቤቶች እና ቡና ቤቶች ዛሬ ተከፍተዋል። በርካታ ሀገሮች የጉብኝት ስራን መቼ እንደሚጀምሩ ለመወሰን በሚያሰላስሉበት በአሁኑ ወቅት የተባበሩት መንግስታት ዓለም አቀፍ የሲቪል ኤቪዬሽን ድርጅት በአይሮፕላን መጓጓዝን አስመልክቶ አንዳንድ የጥንቃቄ ምክረ ሀሳቦችን እያቀረበ ነው። መንገደኞች አይሮፕላን ማረፊያ ላይ ሲደርሱ የሰውነታቸውን ሙቀት መለካት ይኖርባቸዋል። የሚይዙት ዕቃ ማነስ አለበት። አይሮፕላን ውስጥም የአፍና የአፍንጫ መሸፈኛ ጭንብል ማድረግ ያስፈልጋል። የአካል መራራት ለመተግበር በማይቻልባቸው ተርሚናሎችም እንደዚሁ ይላሉ የዓለም አቀፉ የሲቪል ኤቪዬሽን ድርጅት ያቀረባቸው ምክረ ሀሳቦች። የአይሮፕላኖቹ ኩባንያዎች ለአይሮፕላኖቹ ሰራተኞች የህክምና የአፍና የአፍንጫ መሸፈኛ ጭንብሎችንና የእጅ ጓንቲዎችን የመሳሰሉ መከላከያዎችን እንዲያቀርቡ ድርጅቱ መክሯል። የዓለም የጤና ድርጅት ማዕከላዊና ደቡባዊ አሜሪካ የኮሮና ቫይረስ የሚዛመትባቸው ቀጠናዎች እየሆኑ ነው ሲል ትላንት ሰኞ አስታውቋል። የቫይረሱ መዛመት እንደበረታባቸው ያስታወቁት የአሜሪካ ሀገሮች ብራዚል፣ ኮሎምቢያ፣ ፔሩ፣ ቺሌ፣ ሜክሲኮ እና ቦሊቪያ መሆናቸውን የዓለም የጤና ድርጅት የአስቸኳይ ጊዜ ፕሮግራም ዋና ስራ አስኪያጅ ማይክ ራያን ጠቁመዋል። ሜክሲኮ ውስጥ ከ10,000 በላይ የሚሆኑ ሰዎች በኮቪድ-19 በሽታ መሞታቸውን፣ በኮሮና ቫይረስ በሽታ መያዛቸው የተረጋገጠ ከ93,000 በላይ የሚሆኑ ሰዎች እንዳሉ የሜክሲኮ የጤና ጥበቃ ሚኒስቴር አስታውቋል። ነገር ግን ብዛቱ ከዚህ በላይ ሊሆን እንደሚችል የሀገሪቱ ባለስልጣኖች መግለጻቸው አልቀረም። አድማጮች፣ የምሽቱ ዜናችን እዚህ ላይ አብቅቷል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ፣ በ25 ሜትር ባንድ በ12040 ኪሎሄርዝ፣ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ግንቦት 25 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር እናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ዩናይትድ ስቴትስ ለቀናት በተቃውሞ ተምሳ ሰንብታለች። ትላንት ሰኞ ማታ ፕሬዚዳንት ዶናልድ ትራምፕ ለህዝቡ ባደረጉት ንግግር የከተሞችና የክፍለ ግዛት አስተዳደሮች የነዋሪዎቻቸውን ህይወትና ንብረት ለመጠበቅ የሚያስፈልገውን እርምጃ ለመውሰድ ፈቃደኛ ካልሆኑ እኔ የዩናይትድ ስቴትስን ጦር ኃይል አሰማራለሁ ሲሉ አስጠነቀቁ። የህግና ስርዓት ፕሬዚዳንት ነኝ ብለዋል። የዋይት ሀውስ ዘጋቢያችን ፓትሲ ዳስኳራ ያጠናቀረችው ዘገባ ዝርዝሩን ይዟል። ቆንጅታዬ ታቀርባለች።
ፕሬዚደንት ዶናልድ ትራምፕ በሁከተኛ ሰልፈኞች የሀገር ውስጥ ሽብር ተግባር ተፈጽሟል፣ በሀገሪቱ ዙሪያ የተስፋፋውን ረብሻና ህግ አልባነት አስቆመዋለሁ ሲሉ ተናግረዋል። ፕሬዚደንቱ ትናንት ምሽት ላይ ወጥተው ይህን የተናገሩት ዋይት ሀውስ አጠገብ ተቃዋሚ ሰልፈኞች በሰላማዊ መንገድ ድምጻቸውን እያሰሙ በነበረበት ወቅት ነው።
Today I have strongly recommended to every governor to deploy the National Guard in sufficient numbers that we dominate the streets.
አገረገዥዎች በሙሉ ጎዳናዎችን ለመቆጣጠር በሚበቃ ቁጥር ብሔራዊ ዘቡን አስገብተው እንዲያሰማሩ ዛሬ አጥብቄ አሳስባለሁ። ከንቲባዎችና አገረገዥዎች ሁከቱ እስኪቆም ከበድ ያለ የህግ አስከባሪ ኃይል ማሰማራት አለባቸው። ከተሞችና ግዛቶች የነዋሪዎቻቸውን ህይወትና ንብረት ለመጠበቅ የሚያስፈልገውን እርምጃ ለመውሰድ ፈቃደኛ ካልሆኑ እኔ ራሴ የዩናይትድ ስቴትስን የጦር ኃይል አዝምቼ ችግራቸውን በፍጥነት ፈታላቸዋለሁ።
ፕሬዝዳንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር የ1807ቱን ጸረ አመጽ ድንጋጌ ኢንሰረክሽን አክት አንቀሳቅሰዋለሁ ሲሉ ዝተዋል። ህጉ የሀገሪቱን የጦር ኃይል ወታደሮች በአገረ ገዢዎች ሳይጠየቁ በየክፍለ ግዛቱ ለማዝመት ስልጣን ይሰጣቸዋል። የመከላከያ ሚኒስቴር ባለስልጣናት እንደተናገሩት የጦር ሰራዊቱ አንድ ባታሊዮን የወታደራዊ ፖሊስ ወታደሮች ወደ ዋሽንግተን እንዲያዘምት ፕሬዝዳንቱ ትዕዛዝ ሰጥተዋል። የጦር ኃይሉ የክፍለ ግዛት አገረ ገዢን አስቀድሞ ሳያማክር መግባት የሚችለው መዲናይቱ ዋሽንግተን ብቻ ነውና። ሚኒሶታ ክፍለ ግዛት ሚኒያፖሊስ ከተማ ውስጥ ጥቁር አሜሪካዊው ጆርጅ ፍሎይድ ባሳለፍነው ሳምንት መጀመሪያ በፖሊስ ቁጥጥር ስር በነበረበት ህይወቱ ካለፈ ወዲህ አልፎ አልፎ ዝርፊያና ኃይል የቀላቀለ ሁከት ቢኖርም በአመዛኙ ሰላማዊ የተቃውሞ ሰልፎች ሲካሄዱ ሰንብተዋል። ፕሬዝዳንቱም ይህንኑ ተከትሎ ለህዝቡ ንግግር እንዲያደርጉ ግፊት ሲደረግ ቆይቷል። ጆርጅ ፍሎይድ በቁጥጥር ስር ያዋለው ነጩ ፖሊስ መሬት ላይ አጋድሞት አንገቱ ላይ ከ8 ደቂቃ በላይ ተጭኖት ህይወቱ እንዳለፈ ይታወሳል። ፕሬዝዳንቱ የፍሎይድ ጉዳይ ፍትህ ያገኛል ብለዋል። ዘርን መሰረት ያደረገው የእኩልነት መዛባትና የፖሊስ የኃይል ተጠቃሚነት ይቁም ስለሚሉት የተቃዋሚ ሰልፈኞች ጥያቄዎች ግን የተናገሩት ነገር የለም። ፕሬዝዳንቱን ነቃፊዎቻቸው በዘር ልዩነት ላይ የተመሰረተ ክፍፍል በማቀጣጠል ይከሷቸዋል። በመጪው ፕሬዝዳንታዊ ምርጫ እንደሚፎካከሯቸው የሚጠበቁት የቀድሞው ምክትል ፕሬዝዳንት ጆ ባይደን አንዱ ናቸው። ጆ ባይደን ትናንትና በትውልድ ክፍለ ግዛታቸው በዴላዌር ከጥቁር አሜሪካውያን የሃይማኖት መሪዎች ጋር ስብሰባ አድርገው ነበር። እንዲህ ብለዋል።
Don't go away. And when you have somebody in power who breathes oxygen...
አቻ ይደበቅ እንደሆን እንጂ አይጠፋም፣ አያከትምም። ስልጣን ላይ ያለ ሰው ያን አለት ስር የተደበቀ ጥላቻ አቀጣጣይ ኦክስጅን እፍ የሚልበት ሲሆን ካለቱ ስር ብቅ ነው የሚለው። ስለዚህ ፕሬዝዳንቱ የተናገሩት ነገር አንድምታ ወይም ትርጉም አለው።
ፕሬዝዳንት ትራምፕ የትናንቱን ንግግራቸውን ካደረጉ በኋላ ከዋይት ሃውስ አጠገብ ወደሚገኘው ወደ ቅዱስ ዮሐንስ ኤጲስቆጶሳዊ ቤተክርስቲያን በእግራቸው መጓዝ ጀመሩ። በስፍራው የነበሩትን ተቃዋሚ ሰልፈኞች ከጥቂት ደቂቃዎች ቀደም ብለው የጸጥታ ኃይሎች በአስለቃሽ ጋዝ አባረዋቸዋል። ታሪካዊው ቤተክርስቲያን በዚሁ ሰሞን የምድር ቤት ውስጥ በተለኮሰ እሳት በጥቂቱ ጉዳት የደረሰበት ነው።
ሀገራችን ታላቅ ነች።
ፕሬዝዳንቱ ቤተክርስቲያኑ ውስጥ ዘልቀው ሳይገቡ ደጃፉ ላይ ነው መጽሐፍ ቅዱስ ይዘው የቆሙት። የቴክሳስ A&M ዩኒቨርሲቲ የፕሬዝዳንታዊ ንግግሮች አጥኚ ምሁሯ ጄኒፈር መርሲየር ካታዲያ ፕሬዝዳንቱ ለደጋፊዎቻቸው ጠንካራ ሆኖ ለመታየት ያደረጉት ሙከራ እንደሆነ ይናገራሉ።
It's no accident that the television cameras
ፕሬዝዳንቱ ጽሑፎች በተጻፉባቸው ግድግዳዎች ማለትም ግራፊቲ በኩል ሲያልፉ የቴሌቪዥን ካሜራዎች የቀረጿቸው በድንገት የሆነ ነገር አይደለም። መጽሐፍ ቅዱስንም ይዘው መታየቱም በጣም ተልገውታል። በዛ ሰዓት ሊያስተላልፉት የፈለጉት መልእክትም ይመስለኛል ያም የዩናይትድ ስቴትስ ፕሬዝዳንት በታሸገው ቤተክርስቲያን ደጃፍ በተቃዋሚ ሰልፈኞች አንጻር በአይበገሬነት ቆሞ መታየቱን የፈለጉት።
የፕሬዝዳንቱ ንግግር በተመለከተ የዋሽንግተን ኤጲስቆጶሳዊ ቤተክርስቲያን ጳጳስ ሜሪያም በዲ በሰጡት ቃል ፕሬዝዳንቱ ቤተክርስቲያኗ መሄዳቸው አካባቢው ለዚያ እንዲዘጋጅ የተደረገው ነገር አስቆጥቶኛል ብለዋል። ፕሬዝዳንቱ በጥብጥ እየቀሰቀሱ ነው። ለአይሁድና ክርስቲና እምነቶች ተታላላቅ ቅዱሳን ምልክቶች አንዱ የሆነውንም መጠቀሚያ እያደረጉት ነው ሲሉ ጳጳሷ ከሰዋል።
Black Lives Matter የጥቁር ሰውም ህይወት ዋጋ አለው በሚል ሲያሜ በዩናይትድ ስቴትስ በጥቁር አሜሪካውያን ላይ በፖሊስ የሚደርሱ ጥቃቶችን በመቃወም የተጀመረውን እንቅስቃሴ በመደገፍ በዓለም ዙሪያ የተቃውሞ ሰልፎች በብዛት ቀጥለዋል። ለቀናት የዘለቀው ተቃውሞ ባለፈው ሳምንት በዩናይትድ ስቴትስ የሚኒያፖሊስ ክፍለ ግዛት በፖሊስ እጅ ስር ሳለ ህይወቱ ያለፈውን የ46 አመቱን ጆርጅ ፍሎይድ ግድያ ተከትሎ የተቀሰቀሰ ነው። ይሁን እንጂ የዩናይትድ ስቴትስን የተቃውሞ እንቅስቃሴዎች በመደገፍ በዓለም ዙሪያ በተለያዩ ከተሞች አደባባይ ከወጡ የተቃውሞ ሰልፍ አድራጊዎች ውስጥ አብዛኞቹ ድንገቱ በገዛ ሀገራቸው ውስጥም አለ ያሉትን ተመሳሳይ የዘር መድሎ እንዲያስቡ እንዳደረጋቸው ይናገራሉ። ሄነሪ ሪጅዌል ከለንደን ያጠናቀረውን ዘገባ ዝርዝር አሉላ ከበደ ያቀርባል።
ከትላንት በስቲያ እሁድ በማዕከላዊ ለንደን ወደ ፓርላማ የሚወስደው ጎዳና ላይ የተሰባሰቡትን የዩናይትድ ስቴትስን የተቃውሞ እንቅስቃሴዎች ለመደገፍ የወጡ ሰልፈኞች ለማስለቀቅ በመወከረበት ወቅት ብጥብጥ ተቀስቅሷል። ፖሊስ በወሰደው እርምጃ 23 ሰዎችን በቁጥጥር ስር አውሏል። በለንደኑ የትራፋልጋ አደባባይ የተቃውሞ ሰልፈኞች ጆርጅ ፍሎይድ ስሙን ጥሩ፣ ጆርጅ ፍሎይድ ስሙን ጥሩ የሚል ድምጽ ያሰሙ ነበር። ባለፈው ሳምንት በሚኒያፖሊስ ከተማ በፖሊስ የተፈጸመው ግድያ ነው በለንደንና በሌሎች በርካታ የአውሮፓ ከተሞች ተቃውሞዎችን ያቀጣጠለው። ሰልፈኞቹ ለንደን ወደሚገኘው የዩናይትድ ስቴትስ ኤምባሲ ሲያመሩም ጆርጅ ፍሎይድ በመጨረሻዎቹ ደቂቃዎች ያሰማ የነበረውን "I can't breathe" መተንፈስ አልቻልኩም የሚሉ ቃላት እያሰሙ ነበር። በዩናይትድ ስቴትስ እየተካሄደ ያለው የተቃውሞ እንቅስቃሴ በብሪታንያ ለሚኖሩ ቁጥራቸው አናሳ ለሆኑ የተለያዩ ማህበረሰብ አባላት በተለይ ከገዛ ሁኔታቸው ጋር የሚያዛምዱት ሁኔታ መሆኑን አንዳንዶች ይናገራሉ። የብሪታንያው የውጭ ጉዳይ ሚኒስትር ዶሚኒክ ራብ በበኩላቸው በዩናይትድ ስቴትስ በተካሄዱት የሁዱ የተቃውሞ እንቅስቃሴዎች ዙሪያ አስተያየት ከሰጡ ባለስልጣናት አንዱ ናቸው።
የሁሉ ውጥረት ረግቦ አሜሪካ አንድ ስትሆን ማየት ነው የምንሻው።
አንዳንድ የብሪታንያ ፓርላማ አባላትን ጨምሮ ሰላማዊ ሰልፎቹ ዓለም አቀፉን የኮሮና ቫይረስ ወረርሽኝ ለመከላከል ስራ ላይ ውሎ የነበረውን የማህበራዊ ወይም የአካላዊ መራራቅ አሰራር ባለመከተል ህይወትን ለአደጋ እያጋለጡ ነው ሲሉ የተቹም አሉ። ሾላ ሞስ ሾግባ ሚሙ ለንደን ነዋሪ ሆኑ የህግ ባለሙያና የፖለቲካ ጉዳዮች ተሟጋች ናቸው። ዘረኝነት ሌሎች አሳሳቢ ሁኔታዎች በመከስታቸው አልጠፋማ ሲሉ ይሞግታሉ።
Racism did not stop. Coronavirus ምድሪቱን ስለወረረ ዘረኝነት በድንገት አያከትምም።
በበርሊንም መሰንበቻውን በመቶዎች ተቆጠሩ ተመሳሳይ የተቃውሞ ሰልፎች ታይተዋል። በኮሚኒዝም ማክተሚያ ከተናደው የበርሊን ግንብ ፍርስራሽ ላይ በጆርጅ ፍሎይድ ግድያ ያደረባቸውን ሀዘን የሚገልጡና ፍትህ የሚጠይቁ ጽሑፎችን አስፍረዋል። በኒውዚላንዷ ግዙፍ ከተማ ኦክላንድም በትላንትናው ዕለት በብዙ ሺህ የሚቆጠሩ ሰዎች ለዩናይትድ ስቴትስ ሰልፈኞች አጋርነታቸውን ለማሳየት አደባባይ ወጥተዋል።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የማክሰኞ ምሽት መሰናዶ ነው። ወደ ተከታዩ ዘገባችን እናልፋለን። በአርባ ምንጭ ከተማ በኮሮና ቫይረስ ተይዛ ሊሆን ይችላል በሚል ተጠርጥራ ናሙና ተወስዶ ለይቶ ማቆያ ከገባች በኋላ ራሷን ያጠፋች ወጣት ውጤት ነጻ መሆኑን የከተማው ጤና አጠባበቅና የፖሊስ ኃላፊዎች ገለጹ። ከኮሮና ቫይረስ ጋር በተያያዘ በማህበራዊና ኢኮኖሚያዊ ጉዳዮች ላይ ከማተኮር ይልቅ ሊደርስ ስለሚችል የስነልቦና ጉዳት በቂ ዝግጅት በማህበረሰብ በመንግስትም አለመደረጉን በመደወላቡ ዩኒቨርሲቲ የአእምሮ ሕክምና መምህርና ተመራማሪ ረዳት ፕሮፌሰር ጀማል ኢብራሂም ተናግረዋል። የዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው።
ባለትዳር እንደነበረች ተነገረላት የ25 ዓመት ወጣት ወርቅነሽ ዲባባ መዳረሻውን ዳረማሎ ወረዳ በማድረግ ነበር ከአዲስ አበባ ከተማ ወደ አርባ ምንጭ ተጓዘችው። ወደ አርባ ምንጭ ከተማ የሚገባ ማንኛውም ሰው በከተማው መግቢያ ላይ ከተሽከርካሪያቸው ወርደው የሙቀት መጠናቸው የሚለካ ሲሆን ወርቅነሽም ከሷ ጋር ከነበሩ ከ36 ተጓዦች ጋር መለካቷና የሰውነት ሙቀቷ 38.5 ነጥብ በመሆኑ ለይቶ ማቆያ መግባቷን በጋሞ ዞን ጤና መምሪያ የለይቶ ማቆያዎች ኃላፊ አቶ በርገና ኦላሞ ተናግሯል።
ያጋንድ ስቆይና ናሙና ወስደን ምርመራ አድርገን እንደምናወጣት ገለጽን። አማካሪ አስቀምጠን ምክረ ልውስጥናት ምንም እንደማትቆይ ውጤቱ ነገ እንደሚገለጽላትና ጤናማ ከሆነችና ከዚህ ከኮቪድ-19 ነጻ ከሆነች ወደ ሌላ ሕክምና ተቋም እንደምትታከም እሽታው ካለግን በእኛ አካባቢ ሕክምና ተቋም እንዳለ እንደምትታከም አስደሰናት።
የአርባ ምንጭ ከተማ ፖሊስ አዛዥ ኮማንደር ዳንኤል ረገበ በኩላቸው የተፈጸመውን ራስን የማጥፋት ወንጀል እንደሚከተለው አስረድቷል።
ላዩ ምክንያቶች ይመስላል በሻርፕ ራሷን ሰክላ ሪፖርት ደርሶን ሄደን ቼክ አድርገን ያው ቴሌክሶቿ አስክሬኑ የተላከበት ሁኔታ ነው ያለው።
በጽሁፍ ያስቀመጠችው ማስተዋሻ መሆኔ ለቅርብ ወዳጆቿ ወይም ጓደኞቿ ያቆየችውን መልእክት እንዳላገኙ ተናግረው ከሰው በመለየቷ በጭንቀት ራሷን ሳታጠፋ አትቀርም ብሎ ፖሊስ መጠርጠሩን ተናግሯል። የኮሮና ቫይረስን ተከትሎ ሊከሰት የሚችለውን የስነ ልቦና ጉዳት መቀነስ የሚችል በቂ ዝግጅት በማህበረሰቡ ዘንድ አለመደረጉን በመደወላቡ ዩኒቨርሲቲ የስነ አእምሮ ሕክምና ህክምና መምህርና ተመራማሪ ረዳት ፕሮፌሰር ጀማል ኢብራሂም ተናግሯል። ሰዎች ማድረግ ስላለባቸው ጉዳዮችም ምክር ለግሷል።
በማህበረሰቡ ዘንድ ካየው የሚጨምሩ በየቀኑ የሚታዩ የሚነገሩ ቁጥሮችን በከፍተኛ ሁኔታ ከመከታተል የዘለለ ሰዎች ዝግጁ አልነበሩም። ራሳቸው ላይ ቢከሰት በሽታ እንደሆነ ማንኛውም በሽታ ሊዳ እንደሚችል ምናልባት አስቀድሞ ራሳቸውን ከዚህ በሽታም ለመከላከል ይረዳቸው ዘንድ የስነ ልቦና ዝግጅነት ያስፈልግ ነበርና ይህን ዝግጁ አልነበሩም። በመንግስት ደረጃም ካየኸው የሚታይ ነው እና የስነ ልቦና ዝግጅ ምናልባት አካላዊ፣ ሌሎች ኢኮኖሚያዊ፣ ማህበራዊ ነገሮች ላይ ነው ትኩረት ሲደረግ የነበረው። ስነ ልቦና ደግሞ ከነዚህም የላቀ ሰው በስነ ልቦና ዝግጁ ካልሆነ የሚመጣ ነገር መቀበል አይችልም። መቀበል አልቻለም ማለት ደግሞ የሚመከሩ የሚተላለፉ ምክሮችንም ምናልባት የጥንቃቄ መመሪያዎችንም ከመንግስትም ሆነ ከዓለም ጤና ድርጅት እንዲሁም ከባለሙያዎች የሚተላለፉ ነገሮችንም መቀበል እና በአግባቡ ስራ ላይ ማዋል ስለማይቻል የሳይኮሎጂካል እንዲሁም ደግሞ የስነ ልቦና ዝግጅት በጣም በከፍተኛ ሁኔታ አስፈላጊ ነው። በሁለቱም ዘንድ እንግዲህ በከፍተኛ ሁኔታ ክፍተት ያለበት ነው የሚመስለኝ።
የስነ ልቦና ዝግጅት ሲባል ራሱ ምን ማለት ነው? ምንድን ሰዎች የሚዘጋጁት?
የሚመጣውን ነገር ለመቀበል አካላዊና ስነ ልቦናዊ ስሜታዊ ዝግጁነት ያስፈልጋል። ሌላው ማህበረሰብ ዘንድ የተከሰተ ሊጋም ሊደርስ እንደሚችል ማወቅና መረዳት የመጀመሪያው ትልቁ ነገር ነው።
ከምርመራ በፊት ወይም ሰዎች ከመጠርጠራቸው በፊት ያለውን ነገር ነው የነገሩኝ። እና በዚህ በኮቪድ-19 ቫይረስ የተጠረጠሩ ወይም ኳራንታይን የገቡ ሰዎችስ ምን አይነት ስነ ልቦና ዝግጅት ነው ወይም ጥንቃቄ ነው ማድረግ ያለባቸው?
መስማት፣ ነገሩን ቴሌቪዥን ላይ ከማየት በተደጋጋሚ ምስልን ከማየት አንጻር ሁላ ነው ሰዎች አሁን እየተደናገጡ እየፈሩ ስለዚህ ጉዳይ በተነሳ ቁጥር እየተሸበሩ ያሉት እና ወደዚህ የገቡ ሰዎች ደግሞ የከፋ ነገር ነው እየታየ ያለው። ለይቶ ማቆያ ውስጥ የገቡ በከፍተኛ ሁኔታ እየተጨነቁ እየተረበሹ ነው ያሉ። መረበሽ ራሱ ይሄ ጭንቀት፣ ፍርሃት፣ ድንጋጤ፣ ውጠት፣ ስጋት፣ ድብርት የምንላቸው ነገሮች ሲመጡ አንደኛ በሽታን የመቋቋም የመከላከል አቅማችንን ራሱ ያሳጣናል። ሌላኛው የምግብ ፍላጎታችን እንዲቀንስ ያደርጋል። የምግብ ፍላጎት ወረደ ማለት ደግሞ በምንጠቀመው መድኃኒትም ራሱ ሊጎዳን ይችላል። አይደለም ቫይረሱ ብቻ ሳይሆን ማለት ነው እና ሌሎች ተጓዳኝ ነገሮች ሊነሱብን ይችላሉ። የተያዘ ሰው ማለት ፖዘቲቭ የሆነ ሰው ማለት የሞተ ወይም የሚሞት ማለት እንዳልሆነ በደንብ መረዳት እና ፖዘቲቭ እና ኔጌቲቭ መለየት ያስፈልጋል። ይህን ከተረዳን የጭንቀት ሁኔታችን ይቀንሳል። ስለዚህ ከዛ በኋላ በጣም ህይወት እንዳለ ብሩህ ጊዜ እንዳለ ወደፊት የተለየ ሌላ የተሻለ ቀን መሆኑን ወደፊት እያዩ የሚመጣው ነገር በሙሉ ለበጎ ነው እያሉ ፖዘቲቭ ኢነርጂን እየመገቡ ራሳቸውን የመከላከል ሰውነትን መገንባት እና ከእንደዚህ አይነት ነገር አርአያ በመሆን ተምሳሌት በመሆን መለየት ይቻላል የሚል ነው።
መልካም። ሰሞኑን አርባ ምንጭ ከተማ ከአዲስ አበባ የመጣች ልጅ ኳራንታይን ከገባች ወይም ለይቶ ማቆያ ከገባች በኋላ ናሙና ተወስዶ ምርመራ ተልኮ ሳለ ውጤቷን ገና ሳታይ አንገቷ ላይ በነበረው ጨርቅ ነገር ወይም ሻርፕ ራሷን አጥፍታለች እና ይህን በተመለከተ ምን አይነት ሁኔታ ውስጥ ልትገባ ነው? እንደዚህ አይነት እርምጃ ልትወስድ የምትችለው ምንድን ነው የእርሶ እይታ?
መነጽራችን በጣም አጉልቶ ከፍ አድርጎ የሚያሳየን ከሆነ በእኛነታችን ደረጃ አንድ፣ ሁለተኛ በማህበረሰብ ደረጃ ጥረት ተደርጎ ተስሎ በጣም በከፍተኛ ሁኔታ የሚጎዳና መጥፎ ነገር ተደርጎ እየተሳለ የሚነገረን ከሆነ ሳይመጣ በሩቁ አደገኛ ነገር ውስጥ እንገባለን። እኛ ሳይኮሎጂካሊ እንዳልኩኝ አካላዊ ዝግጁነት አይኖረንም። የከፋ የስነ ልቦና ቀውስ ውስጥ እንገባለን። ስለዚህ ከፍ ውክል የስነ ልቦና ቀውሶች የምንላቸው አንዱ መገለጫቸው ራስን ለመጉዳት ከማሰብ አንጻር ስለዚህ አልኖርም። ከዚህ በኋላ አንድ ማህበረሰብ ውስጥ አድሎና ማግለል ይኖራል። አንድ ሁለተኛ የነገ ተስፋ አጨልሞ ያያሉ። ይሄ በጣም ኔጌቲቭ ነው። እነዚህ ነገሮች በበሱ ቁጥር የከፉ የስነ ልቦና ስሌት፣ የስሜት በሽታዎች፣ የአእምሮ በሽታዎች መታየት ይጀምራሉ። የስነ ልቦና የስሜት ከራስን ማጥፋት ደረጃ ሊደርስ ይችላል። ስለዚህ ይችኛዋም ልጅ ለሌሎቹ በጣም ከፍተኛ ትምህርት የሚሰጥ ነገር መሆኑን ነው የምረዳው።
ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን ለመከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ @voanews በትዊተርም እንዲሁ #voanews ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.horn.mobi ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባችን እንለፍ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ባለፈው ሳምንት አርብ ግንቦት 21 2012 ዓ.ም ባወጣው ሪፖርት በአማራ ክልል ምዕራብና ማከላይ ጎንደር ዞን ውስጥ ባለፈው አንድ አመት በመንግስት የጸጥታ ኃይሎች ተፈጽሟል ያለው የሰብአዊ መብት ጥሰት ጥናቱና አቀራረቡ የአንድ ወገን የፖለቲካ ፍላጎት የተንጸባረቀበት ነው ሲል የአማራ ብሔራዊ ንቅናቄ አብን ቅሬታ አቅርቧል። በሰሜን አሜሪካ የሚገኘው የአማራ ማህበር በበኩሉ አምነስቲ ሚዛናዊነት በጎደለው መልኩ አዛብቶ አቀረበ ያለውን ሪፖርት እንዲያስተካክል ጠይቋል። በዚህ ጉዳይ ላይ የተሰናዳው ዘገባ ዝርዝሩን ይነግረናል። አምነስቲ ለአንድ አመት አደረኩት ባለው ጥናት ውስጥ በተካተተው ሪፖርት የቅማንትን ማንነት ለማስመለስ በተቋቋመው ኮሚቴ አማካኝነት የተነሳው የማንነት ጥያቄ ከመስከረም 2011 እስከ ጥቅምት 2012 ባለው ጊዜ ውስጥ በአማራና በቅማንት ማህበረሰብ መካከል ግጭት ለመፈጠሩ ምክንያት ሆኗል ብሏል። በአማራ ክልል በምዕራብና በመካከለኛው ጎንደር በሚገኙ በቋራ በመተማና በጭልጋ የቅማንት ማህበረሰብ ላይ ያነጣጠረ ጥቃት ተፈጽሞ በ24 ሰዓታት ውስጥ 58 ሰዎች መገደላቸውን በዝርዝር አስፍሯል። በአዘዞም ዙሪያ እንዲሁ ሌሎች 43 ሰዎች መገደላቸውን ጠቅሷል። የግጭት ያካል ጉዳትና ከሁለቱም ወገኖች በሺዎች የሚቆጠሩ ሰዎች እንዲፈናቀሉ ምክንያት ሆኗል ብሏል። ይህንን የድርጅቱን ሪፖርት ሙሉ ይዘት በቀደመው ዘገባችን በስፋት ያስደመጥናችሁ ሲሆን የአማራ ክልል መንግስት ተፈጸሙ የተባሉት የሰብአዊ መብቶች ጥሰቶች በገለልተኝነት ያልተሰሩ በመሆኑ እንደማይቀበሉት መግለጻቸውን ደግሞ በትላንትናው ዘገባችን አስተመተናችሁ ነበር። የአማራ ብሔራዊ ንቅናቄ አብን የአማራ ህዝብ የመብት ጥሰት አደባባይ እንዳይወጣና እንዲታፈን በአገር ውስጥና በዓለም አቀፍ ተቋማት ውስጥ በሚሰሩ ሰዎች አማካኝነት ከጀርባ በሚቀናበሩ ሸፍጦች በተለያየ ጊዜ ሆን ተብሎ ተጽዕኖ ይፈጸምበታል የሚል እምነት አለው። የአምነስቲ ሪፖርትም በተጽዕኖ ስር ወደቀና ለአንድ ወገን ያዳላ ነው፣ በሰብአዊ መብቶች ዘገባ ስም የፖለቲካ ስራ መስራት የሚፈልግ ኃይል የሰጠውን የአንድ ወገን ሪፖርት እንዳለ ነው ያተመው የሚል ወቀሳን ያቀርባል። አብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ለተፈጠረው ግጭት ዋናው ምክንያት የፖለቲካ ድርጅት ነው ሲሉ ይወነጅላሉ።
መጀመሪያ የመንደርደሪያ ሐሳቡ ምንድነው ብለ ስታስቡ የአማራው ኃይል ፋኖ ልዩ ኃይሉ ዝም ብሎ ጥቃት እንደሰነዘረ ለዚህ ምን እንደመመሻ ያስቀመጠው የጥማን ባግባቡ የራስን በራስ የማስተዳደር እና የማንነት ጥያቄ ባግባቡ አለመመለሱን አንድም ብራ ፈጥሮ ነው የተነሳው። በዛም ላይ የጥማን ኮሚቴ የሚባለውን አካል ለዚህ ሁሉ ችግር መነሻ የሆነውን በህወሓት የምትጠቀውን የሽብር ቡድን ዝም ብሎ ነው የዘለለው። እንደውም ህጋዊ ከለላ ለመስጠት ነው እየተፈለገ ያለው እዛ ሪፖርት ላይ። ሪፖርቱ አንድም ተው ራሱ ስህተት ነው። ስህተት የሆነበት ምክንያት ደግሞ ሆን ተብሎ የተሰራ መሆኑ ነው። ዞሮ ዞሮ ወደ ቅማንት ጉዳይ ስመጣልሽ ዋናው ችግር ፈጣሪ የህወሓት ኃይል ነው። የቅማንት ኮሚቴውን የሚባለውን አደራጅቶ የሽብር ስራ ነው የሰራው። በሪፈረንደም ወይም በተወሰነ መልኩ ቀጣይ ትግል ማድረግ ያለባቸው ምንም ማድረጠባቸውን መስመር ሳይከተሉ መሳሪያ ታጥቀው ህዝቡ መካከል ስፖንሰርድ በሆነ መንገድ ምሽግ ቆፍረው ህዝቡን እያጠቁ ነው የቀረቡት እና አብዛኛው ወንጀልና ጥፋት የተፈጸመው በዚህ ክራይም በተቀናጀ ታጣቂ ግን ነው። በልዩ ኃይሉ ላይ ብዙ ግድያዎች ተፈጽመዋል። አማራ በሺዎች በአስር ሺዎች የሚቆጠር አማራ ተፈናቅሏል። እንግዲህ የጥማንቶ ወንድነታችንም እህቶቻችንም ቤተሰቦቻችን ላይ ተሰራ ጉዳቶች ደርሳል። እንግዲህ በዚያ መካከል አሁን ዋናው ቁም ነገሩ ይሄድን ወደዚህ ገልብጦ በአማራው በኩል ችግሩ እንደተጀመረ አድርጎ የሳለበት አግባብ ትክክል አይደለም። አንድ እሱ ነው። ሁለተኛው አማራው ላይ የደረሰው ነገር አንድ ስንጠር ነገር መስከት አልፈለገም። ሪፖርት የተሟላ ሪፖርት አይደለም ነው።
በመስከረምና በጥቅምት ወር በዚያ አካባቢ ግጭት በነበረ ጊዜ የአሜሪካ ድምጽ ባጠናቀረው ዘገባ መሰረት የቅማንትን ማንነት ለማስመለስ በተቋቋመው ኮሚቴና በህወሓት አደራጅነትና የገንዘብ ድጋፍ በደንብ የተደራጀና የታጠቀ ኃይል ጥቃት እየፈጸመባቸው እንደሆነ የአማራ ክልል መንግስት አስታውቆ ነበር። በዚህ ግጭት ላይ ስሙ ደጋግሞ የሚነሳው ህወሓት በወቅቱ እንዲያለውን ክስ እንደማይቀበለው አስታውቆ ነበር። በመስከረም መጨረሻ ይህን ክስ በተመለከተ ከአሜሪካ ድምጽ ተጠይቀው ምላሽ የሰጡት የህወሓት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ፓርቲያቸው እንዲህ ያለ ድርጊት አለመፈጸሙንና የአማራ ክልል የጸጥታ አካላት በሰላማዊ ሴቶችና ህጻናት ላይ ጥቃት ካደረሱ በኋላ የፈጠሩት ትርክት ነው ብለውት ነበር።
ህወሓት ይህን ችግር የፈጠረ እንዳልሆነ ቅማንትም ህዝብ የአማራም ህዝብ በደንብ ያውቃል። የተለመደ ነገር አለ። አሁን በተለይ አሁን ባሉት አንዳንድ የአማራ ክልል የጸጥታ ኃላፊዎች ዘንድ ህጻናትና ምስኪን ሴቶችን እናቶችን ተደራጅተህ ለመግደል ለማንበርከክ የሚያደርጉት እንቅስቃሴ በተበዳይ ወገኖች ጥንካሬ ሲከሽፍ ችግሩን ለሶስተኛ ወገን የሚሉታል አንዳንዴ ስም መጥራት ይጀምራሉ። ያው ሶስተኛ ወገን የሚሉት ማን እንደሆነ ብዙ ጊዜ አይታወቅም። አንዳንዴ ደግሞ ደፍረው ህወሓት ነው ወይ የሆነ ኃይል ነው ይላሉ። ሲጀምር እንወክላለን የሚሉት የአማራ ህዝብንም ማይመጥን እንግዲህ በሶስተኛ ነገር የሚሉት በእነሱ አጠራር ትህነግ የሚሉት ኃይል በዚህ ደረጃ በሩቅ ሆኖ የነሱን የሽፍታ እንቅስቃሴ ማስቆም ከቻለ ብዙ ጊዜ በተደጋጋሚ እንደሚፈግኑት በቀጥታ ቢገጥሙት ምን ሊገጥማቸው እንደሚችል ራሳቸው ናቸው የሚያስቡት ማለት ነው።
የአብኑ ምክትል ሊቀመንበር አቶ ዩሱፍ የአምነስቲን ሪፖርት ለመቀበል የሚቸግራቸው ግጭቶች ተፈጥሮና በሁለቱም ወገን ጉዳት ደርሶ አምነስቲ ግን የአንዱን ወገን ችላ ብሎ የህወሓትን ፍላጎት የሚያንጸባርቅ ሪፖርት በማውጣቱ ነው ይላሉ። በወቅቱ በአማራ በኩል ደረሱ ካሏቸው ጥቃቶች መካከለም ሲያስረዱ
አማራ ልዩ ኃይል ባልደረቦች እንሳፍን ለማስተባበር ከሚንቀሳቀሱ ሲያደርጉ መደበኛች ስራቸው ሲሰሩ ከበባ አድርገው ለማካላታቸውን ሁሉ ቆራርጠው ከፍተኛ አደጋ ያደረሱበት ሁኔታ ተከስ። በጎንደር ዙሪያ የትራንስፖርት ኮሚቴ የታጠቀው ኃይል የጎንደርን በከተማ ውስጥ አግኝቶ በርካታ ግድያዎችን ፈጽሟል። በከተማው መሀል ሁሉ ጥቅምጤ መሳሪያዎችን አሰማርቶ ለታጣቂዎች እንደከፋፍን ሆኖ በከተማ ውስጥ በርካታ ሰዎች ተገለዋል። ይህቱ በተለያዩ ጊዜ በአማራ ሚዲያ በትይኑ በግልጽ እስከ ስማቸው እስከ ቤተሰቦቻቸው የተገለጸ ጉዳይ ነው። ሰፊ ጥቃት ነው የነበረው እና ይህንም እንዳለ ነው። ምንም አንዱንም መጥቀፍ አልፈለገም። አማራው ላይ ጥቃት እንዳልደረሰ አድርጎ ነው የዘለለው እና ሰፊ ጥቃት ነው እንጂ የደረሰው መልሶ ማቋቋምም ከባድ እንደነበረው በዓለም አቀፍም የታዘበው ነገር ነው የነበረው። ሰብአዊነት እንግዲህ ሁሉንም ነው የሚያካትት። አፍነው እኮ ታግተው የተወሰዱ በርካታ ሰዎች አሉ። ታግተው ተወስደውም የተገደሉ አድራሻቸው ይጠፋሉ። በዚህ ለቅማንት ኮሚቲ ኃይልና ቤታቸው እየተቃጠለ ማሳቸው በእሳት እየተያያዘ አካባቢያቸውን ለቀው በሺ የሚቆጠር በአስር ሺዎች የሚቆጠሩ የአማራው ወገን ወደ መሀል ጎንደር የመጣበት ሁኔታ ነው ያለው። ይህ ግልጽ ነው እና ይህንን ሙሉ በሙሉ አንድ ነገርም ሳይል ነው ያለበት።
በሌላ በኩል በሰሜን አሜሪካ የሚገኘው የአማራ ማህበር አምነስቲ ሚዛናዊነት በጎደለው መልኩ አዛብቶ አቀረበ ያለውን ሪፖርት እንዲያስተካክል የሚጠይቅና ክፍተቶችና ስህተቶች አሉበት ያለውን ክፍል በዝርዝር የሚጠቁም ሪፖርት አውጥቷል። የድርጅቱ ህዝብ ግንኙነት ኃላፊ አቶ ተመስገን ሽፈራው መታረም ይገባል ያሉበትን ምክንያት ያስረዳሉ።
አምነስቲ ኢንተርናሽናልን የመሰሉ የዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች የሚያወጧቸው ሪፖርቶች እና ልዩ ልዩ ጥናቶች አምባገነን መንግስታት በዜጎቻቸው ላይ የሚፈጽሙትን የሰብአዊ መብት ጥሰት ለማጋለጥ ትልቅ ድርሻ የሚኖረውን ያህል፣ በዛውም ልክ ደግሞ ምናልባት የተዛባ መረጃ እና ሚዛናዊ ያልሆነ መረጃ ያካተተ ሪፖርት የሚወጣ ከሆነ ለነዚሁ አምባገነን መንግስታት እና የሰብአዊ መብት ረገጣ ለሚፈጽሙ ቡድኖች ሽፋንም ሊሆን ስለሚችል በእኛም ምልከታ ሪፖርት ውስጥ ያንን አይነት ይዘት ስላየን የግድ ምላሽ ስለሚያስፈልገው ህብረት ለመቀ ማህበረሰቡ ማወቅ ስላለበት አምነስቲ ኢንተርናሽናልም ይህንን ጉዳይ እንዲያስተካክልና ክሬዲብሊቲውንም ይጠብቅ አጽንኦት ለመስጠት ነው።
አምነስቲ በአካባቢው ስለተፈጠረው ግጭትና ጥቃት በበቂ ሁኔታ መረጃ አልሰጠም። ጉዳዩ የ20 ዓመት ታሪክ ያለው በመሆኑ የ2011 እና የ2012 ዓመተ ምህረትን ማካተት ብቻ የጉዳዩን ትክክለኛ ምስል አያሳይም ያሉት አቶ ተመስገን ከርዕሱ ጀምሮ የአማራና የቅማንት የእርስ በርስ ግጭት እንደሆነ አድርጎ ማቅረቡ ችግሩን በመፍጠር በማባባስ በማጋጨትና እንዲፈታ ባለማድረግ ተጠያቂ ሊሆኑ ለሚገባቸው አካላት ሽፋን የሰጠ ነው ብለዋል።
ዋና የድርጅት አቀናባሪዎችን ፈጻሚዎችን እና ተጠያቂ ሊሆኑ የሚገባቸውን ቡድኖች የመደባቂያ ዋሻ ይሰጣል ብለን እናስባለን። እነዚህም ቡድኖች በእኛ ጥናት እና ሜን አክተርስ ብለን አይደንቲፋይ ያደረግናቸው በአሌም የአማራ ክልል የሚባለውን አካባቢ የሚያስተዳድረው ማለት ነው፣ ህወሓት፣ ይሁም የቅማንት ታጣቂዎች፣ የፌዴራል መንግስት፣ እነዚህ ሜን አክተሮች ናቸው ብለን እናስባለን። ህዝብ ለህዝብ ግጭት ነው የሚለው ክስተት ለእነዚህ ሜን አክተርስ የመደበቂያ ዋሻ ሊሆናቸው እንደሚችል ማንም ሊረዳ የሚችል ነው። ይሄ በእጅጉ ያሳስበናል።
ግጭት መፈጠሩን በሁለቱም ወገን ጉዳት መድረሱን የገለጹት አቶ ተመስገን እንዲህ ያለ የአንድ ወገን ሪፖርት ለወደፊቱ መፍትሄ ለማምጣት እንቅፋት የሚሆንና እንዲያውም ተጨማሪ ግጭቶችን የሚያመጣ አባባሽ ነው ብለውታል። ስለዚህ አምነስቲ ይህንን ሪፖርት ያጓደላቸውን አሟልቶ ሙሉ ስዕሉን በሚያሳይ መልኩ መልሶ ሊያወጣው ይገባል ብለዋል። አድማጮች፣ በሌላ በኩል በመስራቅና ምዕራብ ጉጂ ዞኖች የቀረበውን በተመለከተ አስተያየት የሰጡት የኦሮሞ ፌዴራሊስት ኮንግረስ ኦፌኮና የኦሮሞ ነጻነት ግንባር ኦነግ ሪፖርቱ በኦሮሚያ ክልል የተጣሰውን መብት ስፋት አያሳይም፣ እንደውም አንሷል በሚል የሰጡትን ማብራሪያ ደግሞ በነገው ምሽት ይዘን እንመለሳለን። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜን አጠናቀን ሁለተኛው አጋማሽ ላይ ደርሰናል። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ እንገኛለን። በሃዱ ራዲዮ 94.3 ላይም ስርጭታችንን በቀጥታ እየተላለፈ ይገኛል። ፕሮግራማችን ይቀጥላል። ወደ ተከታዩ ዘገባ እንለፍ። ንግድና ምጣኔ ሀብት። ኮሮና ቫይረስ በሰው ጤና ላይ የሚያስከትለውን ችግር መናገር ያዋጁን በጆሮ የሚሉት ነው። ከዚያ ባሻገር ኮቪድ-19 በሰዎች አኗኗር በአገሮች ምጣኔ ሀብት ይዞታ ላይ በአገሮች ግንኙነት ወይም ደግሞ በሚናውቀው ዓለም አቀፍ ግንኙነት ላይ የሚያሳድራቸው አሉታዊም ሆኑ አዎንታዊ ተጽዕኖዎች ሙሉ በሙሉ ተለይተው ምን እንደሚሆኑ አልታወቀም። ለችግሮች መፍትሄ ለመስጠት እንዲህ ያለው ቀጥ ትልቅ መሳሪያ እንደሆነ ማንም አይስተውም። ለመሆኑ ኮቪድ-19 በኢትዮጵያ ምጣኔ ሀብት ላይ ምን ተጽዕኖ አሳድሯል? መለስካቸውማ በዚህና ታያጅ ጥያቄዎች ዙሪያ ከኢትዮጵያ ገንዘብ ሚኒስቴር ዴታ ከዶክተር ኢዮብ ተካልኝ ጋር ቆይታ አድርጓል። ወደ ውይይቱ።
የኮቪድ-19 ወረርሽኝ ወደ ኢትዮጵያ ጉዳቱ ይፋ ከተደረገ ጀምሮ በሀገሪቱ ምጣኔ ሀብት እንቅስቃሴ ላይ ያሳደረው ተጽዕኖ ምን እንደሚመስልና ምን ያህልስ እንደሆነ በትክክል ተለይቶ ይታወቃል?
አዎ፣ እንግዲህ እንዳልከው የኮቪድ ወረርሽኝ ዋነኛነት የጤና ቀውስ የሚያመጣ በሽታ ቢሆንም በዓለማችን እንዲሁም በሀገራችን ኢኮኖሚ ላይ ከፍተኛ ጫና እየፈጠረ እንዳለ የሚታወቅ ነው። የጫናው አይነት ላርጅሊ ሀገራት በሽታው ለመከላከል በወሰዷቸው እርምጃዎች ድንበር ስለተዘጉ እንዲሁም የበሽታው ባህሪ የሰዎችን ተራክቦ የሚገድብ በመሆኑ ሶሻል ዲስታንሲንግ የምለው ነገር አክቲቪቲስ ላይ በተለይ የሰርቪስ አገልግሎት ላይ ትልቅ ኢምፓክት ስላለው ከዛ የሚመነጭ ነው። እንዲሁም ዓለም ያለች መሰለኝ በአጠቃላይ የውጭ ቀጥታ ኢንቨስትመንት፣ ኤክስፖርት ላይ፣ ቱሪዝም ገቢ ላይ እንዲሁም የሰዎች ስራ ላይ ከፍተኛ አሉታዊ ተጽዕኖ ያሳድራል። እኛንም ሀገር ያየ እንደሆነ ከመጀመሪያው መንግስት ይሄ ወረርሽኝ ምን ያክል ጉዳት ሊያመጣ ይችላል በሚል የሰራቸው አሴስመንት አሉ። እነዚህ አሴስመንት የሚያሳዩት አጠቃላይ ሀገራዊ ገቢ ጂዲፒ የምንለውን ከ2-3% ያክል ሊያስቀንስ የሚችል አሉታዊ ተጽዕኖ እንዳለው ነው ያሳየው። በተለይ አገልግሎት ዘርፉ በከፍተኛ ሁኔታ የሚጎዳ ነው የሚሆነው። እንዲሁም ቅድም እንዳነሳሁልህ ከዓለም ጋር ካለን ተራክቦ ጋር ተደራጅቶ የገቢ ንግድ፣ ቱሪዝም፣ ኢንቨስትመንት፣ ረሚታንስ የመሳሰሉት ላይ የጎላ ተጽዕኖ አለው። በቁጥር ደረጃ ካስቀምጥ ግን የጂዲፒያችንን 2-3% 58-68 ቢሊዮን ሊደርስ ይችላል ተጽዕኖ ሊያመጣ የሚችል ነው።
እንግዲያው ይህ ጉዳት ሊደርስ የቻለው እንዴት ነው? ጉዳቱን ከመሸከም ውጪ ሌላ አማራጭ ወይም ጉዳቱን የመቀነሻ የማለዘቢያ ዘዴ አልነበረም? አስቀድሞ ለማሰብ ይቻል ነበር? ይሄን
ይቻላል። አዎ፣ እንደ መንግስት የሚያደርግ ነው ያንን እኮ ነው ማለት። ወረርሽኝ ጉዳት የሚያመጣ መሆኑን ስናውቅ በተቻለ መጠን ይሄ ጉዳት የሚቀንስበትን መንገድ ለማሰብ ነው የተሞከረው። በአጠቃላይ የመንግስትን የኮሮና ወረርሽኝ ምላሽ ያየ እንደሆነ የዜጎችን ህይወትና ደህንነት ኑሯቸውን መታደግ ላይ ያጠነጠነ ነው ምላሹ በአጠቃላይ። ይሄ ማለት ነው ለምሳሌ በዚህ ወረርሽኝ ምክንያት ብዙ ሰው ስራ ሊያጣ ይችላል፣ ከፍተኛ የኢኮኖሚ መቀዛቀዝ ይፈጠራል የሚለውን ትንበያ መሰረት በማድረግ እነዚህን ጉዳት እንዴት እንቀንስ የሚል በጣም የተናበበ እና የበሰለ የፖሊሲ ምላሽ ነው የተሰጠው። ለምሳሌ የስራ አጥነት ቁጥሩ እንዳይበዛ አሰሪዎች ሰራተኞቻቸው እንዴት አድርገው ይዘው ያቆዩ የሚለውን የመለሰ በአስቸኳይ አዋጁ ሰራተኞች እንዳጠጡ ነው። ከመታወጁ በተጨማሪ በተለይ ሞር ስፔሲፊክሊ ጠቃሚ የሆነው መንግስት የፖሊሲ እርምጃዎቹን ወስዷል። የታክስ ምህረት አድርገዋል። የተለያዩ የገንዘብ አቅርቦቶችን በብሔራዊ ባንክ እና በባንኮች በኩል እንዲቀርብ ተደርገዋል። እንግዲህ ዝርዝሩን ጊዜ ካለን እመጣበታለሁ። እነዚህ የፖሊሲ እርምጃዎች ዋና ትኩረታቸው ነው የኢኮኖሚ ጉዳቱ ከደረሰ በኋላ እንዴት እናገግም ብለን መጠየቅ ሳይሆን ያለብን እንደ መንግስት የተወሰደው አቅጣጫ ጉዳቱን ከመጀመሪያው መቀነስ፣ በተለይ ደግሞ ኢኮኖሚው ላይ ዘላቂ የሆነ ጉዳት እንዳያመጣ እንዴት አድርገን እንከላከል ወደሚል አቅጣጫ ላይ ተኮረው። ከዚህ አንጻር በተለይ ዋና ዋና አምራች ዘርፎች ሳይጎዱ እንዲቆዩ ኢንሱሌትድ እንዲሆኑ ነበር የተደረገው። ግብርናው እንዳየው አሁንም የተሻለ ምርታማ እንዲሆን እንዲያውም የምርት አቅርቦቶች፣ ግብዓቶች ቀድሞ እንዲደርሱ በማድረግ ከተለመደው አስተራረፍ ውጭ ወጥተንም አርሶ አደሩ የበለጠ ምርታማ እንዲሆን ለማድረግ በየገጠሩ አሁን ፓምፕ የማሰራጨት ስራ ሁሉ እየተሰራ ነው ያለው። አሁን ያለን ግምገማ የወሰናቸው ፖሊሲ እርምጃዎች ይሄ ወረርሽኝ ሊያመጣ ይችላል የነበረውን በጣም ከባድ የኢኮኖሚ ጉዳት አስቀድሞ መቀነስና የአደጋ መከላከል ምላሽ ውስጥ ማነቃቂያ ስትራቴጂ ሪከቨሪ ፕላን አብሮ እንዲካተት መደረጉ ውጤታማ እንደሆነ ነው የሚያሳየው።
ከዶክተር ዮር ተካልኝ ጋር ያደረግነው ውይይት ሰፊ ነው። ተከታዩን ዝግጅት በሌላ ጊዜ ይዘን እንቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውንና እንግዳውን እናመሰግናለን። አድማጮች ስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። horn@vnews.com የኢሜል አድራሻችንን ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብና የማህበራዊ መገናኛ ፕሮዲውሰራችን አባየው ገበያው ነች። ዋና አዘጋጅ ተስተባላቸው፣ ያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁነን አብራችሁኑ ነው። ወደ ተከታዩ ዝግጅት እንለፍ። ሐኪሞን ይጠይቁ። ከጊዜያችን ብርቱ ፈተናዎች አንዱ ለሆነው የኮቪድ-19 ወረርሽኝ መከላከያ የሚውሉና ከፍተኛ እጥረት የሚታይባቸውን አስፈላጊ ቁሳቁሶች ሰርቶ ካቀረበ ወጣት ጋር የተጀመረ ቃለ ምልልስ ነው። ፋሩቅ ሙባረክ ይባላል። በተለይ ህሙማንን ለመርዳት በግንባር የተሰለፉት የህክምና ባለሙያዎች ለበሽታው እንዳይጋለጡ ለማድረግ የሚውሉትን እነኚህን ቁሳቁሶች 3D ፕሪንተር በመባል በሚታወቀው ዘመናዊ ቴክኖሎጂ አማካኝነት በመስራት አገር ለመርዳት የተነሳውን ፋሩቅ ያወያየው የሐኪሙን ጠይቁ አዘጋጅና አቅራቢ አሉላ ከበደ ነው። አሉላ ከፋሩቅ ጋር ያያዘውን የመጀመሪያ ክፍል ቃለ ምልልስ መከላከያ ጭምብሎቹን ከምን እንደሚሰራ ባቀረበለት ጥያቄ ነበር የተቋጨው። የምሽቱን እልባት ካደረገበት ይጀምራል።
ታችንን ካቆምንበት እንጀምራለን። በቀደመ ውይይታችን ጭምብሎችና ሌሎች የወረርሽኝ መዛመት ለመከላከል የሚውሉ ቁሳቁሶች ምንነት የምትሰራቸውን ስራዎች ተመልክተን ነበር ውይይታችን የቋጨ ነው።
ለምሳሌ ከፍተኛ ጥረት የሚታይበት N95 ነው ባለ ይታወቀው የአፍ መሸፈኛ ጭምብል ሐኪሞችን ለቫይረሱ ከመጋለጥ ማዳን የሚያስችል ደረጃውን የጠበቀ የጭምብል አይነት ነው። ከሌሎች የጭምብል አይነቶች በአይነቱ ይለያል። ያንተ ምን ይመስላል? ከምንድነው የሚሰራ? እዛ ደረጃ ስለመታየቱ ምንድነው የምታረጋግጠው?
ይሄኛው ማስክ የሚሰራው 3D ፕሪንተር ግብአት የሆነው ፊላሜንት የሚባል አለ። ፊላሜንቱ PLA ወይም PETG የሚባል ግብአት አለ። የፕላስቲክ አይነት ሆኖ PLA የሚባለው ፖሊላክቲክ አሲድ የሚባል የፕላስቲክ አይነት ነው። ከበቆሎ የሚሰራ ኢንቫይሮመንታሊ አካባቢያችን ተስማሚ የሆነ የፕላስቲክ
ነው። የአካባቢ ብክለትን ለመቀነስ የሚረዳ
ብክለትን የሚከላከል ነው። ሁለተኛው PETG ያልኩ ደግሞ ሰው ላይ ጉዳት የማያደርስ የፕላስቲክ አይነት ነው። በአብዛኛው ለሜዲካል እቃዎች መስመሪያነት ይውላል። እና ይሄ ማስክ ፊልድ በማስ ፕሮዲውስ አልተደረገም። የተወሰኑ ሰርተን ለጤና ባለሙያዎች ሰጥተን በምርመራ ላይ ያለ ነው። ሌሎች ሀገሮች ላይ ያለውን ተሞክሮ ስናይ በቀጥታ መጠቀም የሚያስችል አብዛኛው ሰርተው እንደ ቻይና ያሉ ሀገሮች በደንብ እየተጠቀሙበት ያለ ማስክ ነው።
መልካም። ተሰራቸውን የሙከራ ስራዎችን ተረዳሁት እንዲፈትሿቸው ጭምር ነው እንዲገለገሉባቸው የሰጠውና በኢትዮጵያ ያንን ደረጃ የሚመዝን ተገቢውን ጥበቃ ለማድረግ መቻላቸው ወይም ሐኪሞችን ለበሽታው ለቫይረሱ ከመጋለጥ ማዳናቸውን ማረጋገጥ የሚችሉበት መመዘኛ አለ የሚታወቅ የምትጠብቀው?
አሁን ያሰብኩት ምንድነው የበለጡ ብዙ ፕሪንተሮች ሲኖሩ በደንብ ይሄን ነገር በማስ ለማምረት በቅድሚያ ደግሞ የምግብና መድኃኒት ደረጃ ባለስልጣን ይሄን ነገር መርምሮት ተቀባይነት እንዲሰጠኝ ማለት ነው ያሰብኩትና ምንድነው ይሄን ነገር ሌሎች ሀገሮች ላይ ተሞክሮ በደንብ የአሜሪካን ብንወስድ የአሜሪካ FDA አፕሮቭ ያደረገው የዲዛይን ሞዴል አለ የፊት መሸፈኛ ጭምብል እና ይሄኛውንም እኔ አሁን እስካሁን ባረኩት የማገኛቸው ኮሜንቶች ጥሩ ናቸው። በደንብ እየተጠቀሙበት ነው። ምንም ያልነበረበት ሀገር ላይ ነው አሁን ይሄን ያደረግነውና በበለጠ ደግሞ ፎርማል የሆነ የመዳኒት ቁጥጥር ባለስልጣን የሚሰጠኝን እየጠበቁ ነው። ይሄ ሲያልቅ ደግሞ በደንብ ሰፊው ተመርቶ ለሁሉም መዳረስ የሚችል ከዛም አልፎ ደግሞ ለሌሎች ሀገሮችም ደግሞ መላክ የምንችልበት ሁኔታ መፍጠር እንችላለን።
በጣም ትልቅ ተስፋም ጠንካራ መንፈስም ነው ያለ። ከራሳችን አልፈን ሌሎችንም መርዳት አለብን የሚለው ድረስ ይሄ ዞች ለአደጋ ያጋለጠ ወረርሽኝ ባለበት መረዳዳት የግድ ነው። አንተን መሰል ወጣቶች በዛት ያንተን ስራ የሚመለከቱ የግድ ተመሳሳይ ነገርም ባይሆን በበኩላቸው ምን ሊያደርጉ እንደሚችሉ ራሳቸውን እንዲጠይቁ እኔ ባለኝ ዕውቀት ባለኝ ችሎታ እንዴት እረዳለሁ የሚለውን የሚያበረታታ ይመስለኛል። ዩኒቨርሲቲዎች አካባቢ እጅ ማጽጃ ፈሳሾችን እየሰሩ ሲሰጡ ለአካባቢያቸው ድርጅቶች ሲያበረክቱ መመልከቱ በጣም ያበረታታል። ይሄን ስራ ከመጀመሪያ በፊት ወደ ነበረ አጋጣሚ እስኪን ይሄ ሁኔታው የግድ ያለውን ነገር ተመልክተ የጎደለ ነገር እኔም ላግዝ እችላለሁ እዚህ ቦታ የሚሰራ ነገር አለ ብለን የተነሳ ከዚያ በፊት ግን ምን አይነት ነገሮችን ትሰራ ነበር? በ3D ፕሪንተር ለዚህ ቴክኖሎጂ አማካኝነት ቅድም እንደገለጽከው በርካታ የተለያዩ ነገሮች ይሰራሉና ምን ሞክረሃል አንተ?
የመጀመሪያ ኢምፕሪንተር ስታመጣ እንደ ትርፍ ጊዜ ስራ እንደ ሆቢ ነበር የጀመርኩት። ያዝናናኝ ነበር በትርፍ ጊዜ ስራ ነበር። በሂደት ግን እያየሁት ሲሄድ 3D ፕሪንቲንግ በጣም ጥልቅ የሆነ ዘርፍ ነውና የማይገባበት ነገር የለም፣ ሁሉም ነገር ላይ ይገባል። እና ያንን ስረዳ የተለያዩ ነገሮችን መስራት ጀመርኩ። አንደኛው አርክቴክቸራል ሞዴሎች ነው። በተለምዶ አርክቴክቸራል ሞዴሎች ረጅም ጊዜ ወስዶ በተለያዩ ነገሮች እየተቆረጠ እስከ 2 ወር 3 ወር ወስዶ ይሰሩ ነበር። 3D ፕሪንቲንግ መጠቀም ሲጀምር በአጭር ጊዜ በዋጋም ያነሰ በጥራትም በደንብ ዲዛይን ያደረጉትን ሞዴል በእጃቸው ይዞ በቀላሉ ማየት የሚያስችል ጥሩ ሞዴል መስራት ይችላሉና አርክቴክቸራል ሞዴሎች ይሰራ ነበር። ሌሎች ደግሞ ከህፃናት መጫወቻዎች ጋር የተያዙ አገራዊ የሆኑ ህፃናት መጫወቻዎች ላካቸው መጫወቻዎች ብዙ ጊዜ የውጭውን መጫወቻው ነው የውጭውን ባህል ነው የሚያስተዋውቁትና የኛን ሀገር ባህል ማስተዋወቅ የሚችሉ ነገሮች መስራት ይችላሉ። እንደገና ደግሞ በመከራ ደረጃ
ምን አይነት ናቸው ምናምን ካለ ያሳየኝ ይታሰብታኝ ይችላል። ቅርበት ይፈቅርም ካለ
መጫወቻዎቹ ለምሳሌ ይሄ የግዝ ፊደል ያለባቸው ብሎኮች ናቸው። እንደዚህ እንደ ሳጥን ነገር ሆኖ እየደረደሩ መጫወት የሚያስችል አማርኛ ጽሑፎች ያሉበት እነዚህ ብሎኮች ምናቃቸው በእንግሊዘኛ ፊደል ተሰርተው ነው ምናቃቸው። ይሄኛው በደንብ በአማርኛ ያለንን ፊደል በቀላሉ ለማስረዳት ለማስተማርም ይመች መጫወቻዎች ናቸው። እንደዚሁም ቼዞች መጫወቻዎች ሰርቻለሁ። ቼዞንም ደግሞ አገራዊ ለማድረግ አስቤ የጀመርኩት እንትን አለ። አሁን የምናቃቸውን የአክሱም ሐውልት የፋሲለደስ እነዚሁን ተጠቅሞ በሱ መልክ ቼዝ ለመስራት አስቤ በሱም እየሰራሁት ያለ አለ። ሞባይል ሽፋኖች እና ጌጣጌጦች መቀመጥ የሚችሉ መክፈቻዎች የተለያዩ ነገሮች ሰርቻለሁ። እና ቱሪዝም ጋር በተያያዘ ለሀገራችን ያላትን የቱሪስት ሳይቶች ማሳየት የሚችል እንደ ላሊበላ፣ አክሱም፣ ፋሲለደስን ሰርቻለሁ። እነዚህ
ቅርሶችን ማለት ነው እንደ ሐውልቶቹ በዚህ ዲዛይን ተሰርተው ጠረጴዛ ላይ ሊቀመጡ ሊታዩ
ሊቀመጡ የሚችሉ በተለምዶ የሚሰሩት ከእንጨት ወይም ተቀርጾ ነው የሚሰራው። ጊዜ የሚፈጅ ነው። ለምሳሌ ፈረንሳይን ብንወስድ ኤፍል ታወር ሞዴሉ በየቦታው አለና ቱሪስቶች በሄዱ ቁጥር ያንን ሞዴል ይዘው ነው የሚሄዱት። አንደኛ የውጭ ምንዛሪ ያመጣል ለዛ ሀገር፣ በተጨማሪ ሌሎች ቱሪስቶችን ደግሞ ይጠራልናል ለሀገራቸው ሲወስዱትና እኛም እነዚህ ነገሮች አልተሰራበትም ማለት ይቻላል። ቱሪዝም ላይ በደንብ ተሰርተው ቱሪስቶች ይዘው እንዲሄዱ ማድረግ መቻል አለብን። በተጨማሪ ከቱሪዝም ጋር በተያያዘ አሁን ለምሳሌ ሉሲን ብትወስድ የሉሲ ሞዴል ብዙዎቻችን ሉሲ መኖሯን ነው የምናውቀው። ምን አይነት እንደሆነ ያላየ ሰው ሊኖር ይችላል። ወይም ደግሞ በየትምህርት ቤቱ የሉሲ ሞዴል ተሰርቶ መኖር አለበት እና በቀላሉ እንዲታዩ ተመሳሳይ
አቀላሉ ማድረግ ያገኛቸው ሰዎች በርቀት
እንዲያገኛቸው ማድረግ
ቅርብ ያደርጋል።
በትክክል እና አሁን እሱን ነበር ስራ የነበረው።
ስለዚህ ቴክኖሎጂ ሲነሳ በጣም የሚስበኝ እንግሊዘኛው ወደ አማርኛ ሀሳብ ማምጣቱ አስቸጋሪ ነው። ያን ሀሳብና በተግባር በተጨባጭ ውጤቱን ማገናኘት የሚችል አንድ ሰው እዛ መሃል ካለ ቴክኖሎጂ ይፈቅድለታል የሚለው በጣም ያበረታታ ነው። ወሰና ለመኖር በንድፈ ሀሳብ ደረጃ ከማወቅ ባለፈ በእርግጥም ብዙ ነገር የሚሰራ ብዙ ክፍተቶችም የሚሞላ የመሆኑን ነገር ታምንበታለ። ወደፊት በዛ መንገድ የሚታዩ ነገሮች ብዙም ያልተሰራ እንደመሆኑ ኢትዮጵያ ውስጥ የሚታዩ ነገሮች ምንድን ናቸው?
በትክክል
አሉላ ከፋሩቅ ጋር ካደረገው ቆይታ ለሬዲዮ ያዘጋጀውን በዚህ ቢቋጭም ዘለግ ያለውን ውይይታቸውን ሙሉውን ግን በድረገጻችንና በፌስቡክ ገጻችን እናኖራለን። ለአሁኑ ፋሩቅን እናመሰግናለን። ወደ መጨረሻው ዘገባችን እናልፋለን። ወደ ሐረሪ ክልል እንወሰዳችሁ። የሐረሪ ክልል ብቸኛው ክልላዊ በዓል የሆነው የሻዋል ኢድ በዓል የኮሮና ቫይረስ ባሳደረው ተጽዕኖ በአደባባይ ባይከበርም በቴሌቪዥን የቀጥታ ስርጭት በዓሉ ሁሉም በየቤቱ እንዲያከብሩ መደረጉን የሐረሪ ክልል አስታወቀ። ከ15ኛው ክፍለ ዘመን ጀምሮ በሐረር መከበር እንደተጀመረ የሚገመተው ሻዋል ኢድ ከሃይማኖታዊነቱ ይልቅ ባህላዊነቱ የጎላ ነው ይባላል። ከድሬዳዋ፣ አዲስ አበባና ከውጭ ሀገራት ጭምር ሐረሪዎች በሐረር ከተማ ተሰብስበው የሚያከብሩት የሻዋል ኢድ በዓል የሐረሪዎች ዋነኛ የመተጫጫ ቀንም ነው ይባላል። ስለ በዓሉና ስለ ዘንድሮ አከባበሩ አዲስ ቸኮል ከክልሉ የባህል ቅርስና ቱሪዝም ቢሮ ምክትል ኃላፊ አቶ አዩብ አብዱላሂ ጋር ቆይታ አድርጓል።
ሐረሪ ብሔረሰብ ተወላጆች ከኢድ አልፈጥር ቀጥሎ ያሉትን 6 ቀናት ጾመው ቀጣዩን 7ኛ ቀን በዓል ወይም ኢድ አድርገው ያከብሯታል። ይህ ቀን ነው ሸዋሊ የሚባለው። ስለአከባበሩ የሐረሪ ክልል የባህል ቱሪዝምና ቅርስ ጥበቃ ቢሮ ምክትል ኃላፊ አቶ አዩብ አብዱላሂ የሚሉት አላቸው።
ግስታው አንደኛ 3 ቀን ነው የሚከበረው። ወንዶችና ሴቶች አዛውንቶች 3 ቀን በተከታታይ ይከበራል። ሁለቱ ቀን ማታ ብቻ ነው የሚከበረው ማለት ነው። መጨረሻ ቀን ማታ በ3 ሰዓት አካባቢ የተጀመረው ያድርና ጠዋት ቀኑ ሙሉ ይውላል ማለት ነው። ይሄ 24 ሰዓት የሚከበር በዓል አረጋዋል ማለት ነው። እና ይሄ ደግሞ ከሌላ አካባቢዎች እና ከሌላ በዓላት ለየት የሚያደርገው ነው። ይሄንን በዚክሪ ነው የሚያከብሩ። ዚክሪ ማለት ያው መወድስ ነው። አላህን ያወድሳሉ፣ መሐመድን ያወድሳሉ፣ ቅዱሳንን በዚህ አይነት ውዳሴ ነው። ወንጣቶች ጨፍራሉ፣ ሽማግሌዎች ያረግዳሉ። በዚህ አይነት መልክ ከማታ የጀመረው ቀኑ ሙሉ ይውላል። ሁለት ቦታ ላይ ነው የሚከበረው። ግማሽ ኪሎ ሜትር ልዩነት ውስጥ ነው ያሉት። ወጣቶች እየተመላለሱ ነው። በቃ ሌሊቱ ቀኑ ሙሉ የሚውሉት ሁለቱ መካከል። እንግዲህ የተለያዩ ምግብ አይነቶች ይሸጣሉ፣ የቤተ ጥበቦች ይሸጣሉ፣ ሙዚቃ ትርኢቶች ይኖራሉ። እና በቃ በጣም የደመቀ በዓል ነው።
በአከባበሩ ላይ ሽማግሌዎች ቡራኬ የሚሰጡ ሲሆን ወንዶችና ሴቶችም የየራሳቸው የስራ ክፍፍል አላቸው።
ወንድ ወጣቶች ህጻናትም ጭምር እንጨት ያሰባስባሉ። እንጨቱ ተሰባስቦ ተከምሮ ይቃጠላል። ነበልባሉን ልክ ወታደራዊ ትርኢት በሚመስል መልክ ይዘሉታል። ሀንዶፍ የሚሉ ጨዋታ ነው። ነበልባሉ ካበቃና ወደፊት ከመጣ በኋላ ስሙ ምንድን ነው የሚደረገው? ከበሮ ይሞቅበታል። ከበሮ በቆዳ የተሰራ ስለሆነ ብዙ ሲመታ ትንሽ ረገብ ይላል እና ሲያሞቁት ደግሞ ድምፁን ከፍ የሚል ድምፅ ይወጣዋል እና ይሄ ይሰራበታል ማለት። ይሄ የወጣቶች የስራ ድርሻ ነው ማለት። ሴቶቹ ምግብ ያቀርባሉ። መጠጥ ትኩስ መጠጦች ቃህዋ የሚባል አለ። በቡና ፍሬ፣ በቡና ገለፈት፣ በቡና ቅጠል የሚሰራ የተለያዩ አይነቶች መጠጦች አሉ። ሁሉም ትኩስ መጠጦች ናቸው፣ ይቀርባሉ። እነኚህ በዝክሪ የደከመ ምላሳቸውና ጣፋቸው ሲደርቅባቸው የሚያረጥሙበትና አዲስ ጉልበት የሚያገኙበት ሁኔታ እየፈጠሩ ናቸው ማለት ነው።
በየቤቱ ድግስ ስለሚኖርም ሀብታም ደሃ ሳይል ማንም በሚቀርበው ሰው ቤት እኩል በልቶ እንደሚውል አቶ አዩብ ይናገራሉ። በዓሉ ከዚህ ባሻገር የወጣቶች ዋነኛ መተጫጫ ወቅት ነው። በነባሩ ባህል ሴቶች ወደ አደባባይ የሚወጡበት ብቸኛ ዕለት ስለነበረ ወንዶች ልባቸው የተጀላትን ሴት ማንነትና ቤተሰቦቿን አጣርተው ለወላጆቻቸው አሳውቀው የትዳር አጋራቸውን የሚመርጡበት ዕለት ነው። ይህ አከባበር አሁንም ዘመናዊ መልክ ይዞ በጋራ መግባባትና መፈላለግ ላይ ተመስርቶ የሚተጫጩበት ዕለት እንደሆነ የቀጠለ ሲሆን የጋብቻ ቀናቸውንም በዚህ ዕለት የሚያደርጉ ወጣቶች ቁጥር እየጨመረ መሆኑን አቶ አዩብ ይናገራሉ። ባሳለፍነው ሳምንት መጨረሻ የተከበረው ይህ የሸዋሊድ በዓል ግን ዘንድሮ የቀድሞ ድምቀቱን ይዞ አይደለም የተከበረው። በኮሮና ቫይረስ ምክንያት የአከባበሩ ክፍሎች የነበሩ ብዙ መርሃ ግብሮች ተሰርዘው በቴሌቪዥን ብቻ ሁሉም በየቤት ሆኖ ማክበሩን አቶ አዩብ ይናገራሉ።
ዘንድሮ እንግዲህ አሁን ያናቸው እንቅስቃሴዎች በሙሉ የሉ። ያለው ነገር ቢኖር ሁለት ቤት ያከብሩ የነበሩ ሽማግሌዎች በመጨረሻው ቀን ተሰባስ አዳራሽ መድረክ ላይ ሆነው ርቀታቸውን ጠብቀው ጓንትን እጃቸውን አጥብቀው አፍንጫቸውና አፋቸውንም ጭንብል አድርገው እየተቀዳ ሁሉም ቤቱ ሆኖ ሐረር ያለው ሁሉ በሐረር ቴሌቪዥን ቤቱ ቁጭ ብሎ በዓሉን ታድመዋል ማለት ነው።
በአጼ ልብነ ድንግልና የአዳል ጦርነት ወቅት የግራኛ ምር ጦር ዘመቻ ላይ ሆኖ የዳል ፈጥርን በዓል ባለማክበሩ ሸዋሊድ መከበር ጀመረ የሚል በጥናት ያልተረጋገጠ አፈታሪክ መኖሩን የሚናገሩት አሳዩም ትክክለኛውን የበዓሉን አጀማመር ቢሮቸው እያጠና መሆኑን ይናገራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አስተናጋጅ ስለታበላችሁና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የሚመጣው የትግርኛ ዝግጅት አየር ሰዓቱን ይረከባል። በእኛ በኩል ሰላም ደናደሩ።